የካቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ አርብ መጋቢት 12 2011 ዓ.ም ምሽት ያሰናዳናቸውን ዝግጅቶች ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። በሱሉልታ ከተማ ቤት ሰርተው የሚኖሩ የከተማ አስተዳደሩ ቤታቸውን በአንድ ሳምንት ውስጥ እንደሚፈርስ አስጠንቅቆ ይፈርሳሉ ያላቸውን ቤቶች ላይ የቀለም ምልክት እያደረገ መሆኑን ገለጹ።
የምሬት ቦታ ነው እና ቦታው በቃ አይነካም የሚል ነበር ተስፋ የተሰጠ እና አሁን አቀባቡ ሁሉንም ነው የተቀባው። ያው ፓርክ አለ፣ ሁሉ ነው የተቀባው። አጠቃላይ
የሱሉልታ ከተማ ከንቲባ ወይዘሮ ሮዛ ይመር ምላሽ አላቸው።
ስለዚህ አይፈርስም የሚባል ነገር የለም። ባይፈርስማ በአንድ ሳምንት ውስጥ አፍርሶና ንብረታችሁን ከላዩ ላይ አንሱ። ይሄን ካላደረጋችሁ ደግሞ የከተማው መስተዳደር የራሱን እርምጃ ይወስዳል የሚለውን የአንድ ሳምንት ጊዜ ገደብ ሰጥቶ የሚፈርሱ ቤቶችን ምልክትም አድርጎበት ደብዳቤም የሰጠበት ሁኔታ ነው ያለው።
ዝርዝሩን በዘገባችን ይዘን እንመለሳለን። በሌላ በኩል ምሁራን በኢትዮጵያ እየተካሄደ ላለው ለውጥ መሳካት የበኩላቸውን እንዲያደርጉ ፕሬዚዳንት ሳህለ ወርቅ ዘውዴ ጥሪ አቀረቡ። የዚህንም ዘገባ ይዘን እንመለሳለን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎች በድጋሚ ተመልሼ መጥቻለሁ። ዩናይትድ ስቴትስ 3 ከፍተኛ የኮንጎ ዲሞክራሲያዊት ሪፐብሊክ ባለስልጣናት ላይ እቀባ አደነገገች። እርምጃው የተወሰደው ለረጅም ጊዜ ሲጓተት ከቆየው ፕሬዚዳንታዊ ምርጫ ጋር በተያያዘ የሙስና ተግባር ፈጽመዋል ተብሎ ነው። ሶስቱም የነጻ ብሔራዊ አስመራጭ ኮሚሽን ከፍተኛ ባለስልጣናት ሲሆኑ ዴሞክራሲያዊ ምርጫ ወቅቱን ጠብቀው እንዲፈጸሙ ለማድረግ የተመደበ ገንዘብ መዝብረዋል ተብለው ተወንጅለዋል። ባለፈው ሳምንት 3 የደቡብ አፍሪካ ሀገሮች ህይወት ያጠፋውና ውድመት ያስከተለው ከባድ ዝናብ የጫነ አውሎ ንፋስ ሳይክሎን ኢዳይ የሞቱት ሰዎች ቁጥር ከመንግስታቱ በሰጡት አሃዞች መሰረት ሞዛምቢክ 242፣ ዚምባብዌ 139 እና ማላዊ ደግሞ 56 መሆናቸውን የተባበሩት መንግስታት ድርጅት አመልክቷል። አሁንም ያልተገናኙ ብዛት ያላቸው ሰዎች ስላሉ ቁጥሩ ሊጨምር እንደሚችል ስጋት አለ። ቀይ መስቀል በዝናባማ አውሎ ንፋስ ከባድ ውድመት ከደረሰባቸው ስፍራዎች አንዷ ወደ ሆነችው ወደ ሞዛምቢክ የጠረፍ ከተማ ቢራ 2 ግዙፍ የአጣዳፊ እርዳታ ጭነት እንደሚልክ አስታውቋል። ለአውሮፓ ህብረት ለሶስቱ ሀገሮች መርጃ የሚውል 350,000 ዶላር ሰጥቷል። የአውሮፓ ህብረት የመጀመሪያውን 4 ሚሊዮን ዶላር ለግሷል። እንግሊዝና የተባበሩት አረብ ኤምሬቶችንም ለመርዳት ቃል ገብተዋል። ኒውዚላንድ ውስጥ ባለፈው ሳምንት አርብ መስጊድ ውስጥ በደረሰ ጅምላ ጥቃት ከተገደሉት 50 ሰዎች መካከል የ26ቱ የቀብር ስነ ስርዓት ዛሬ በሺዎች የተቆጠሩ ሰዎች በተገኙበት ተፈጽሟል። ዛሬ ቀብራቸው ከተፈጸሙት መካከል አንዱ የሶስት ዓመት ህጻን መሆኑም ታውቋል። ክራይስት ቸርች ከተማ ውስጥ ከሚገኘው ጥቃቱ ከተፈጸመበት መስጅድ ባሻገር መስክ ላይ በተከናወነው የጸሎት ስነ ስርዓት ኢማም ጀሚል ፉዳ በሺዎች ለተቆጠረው ለቀስተኛ ሲናገሩ ልባችን ተሰበረ እንጂ እኛ አልተሰበርንም። ጥላቻ ይወገዳል፣ በፍቅርም እንከፍላለን ብለዋል። ከነፍሰ ገዳዩ ሊያድኑን በራቸውን የከፈቱልንን መኪናዎቻቸውን እያቆሙ ሊረዱን የመጡትን ጎረቤቶቻችንን እናመሰግናለንም ብለዋል ኢማሙ። የኒውዚላንድ ጠቅላይ ሚኒስትር ጃሲንዳ አጀርንም ቤተሰቦቻችን እቅፍ በማድረግ በመከናነብም ስላከበሩን ብለው ያመሰገኗቸውን ኢማሙን የጠቅላይ ሚኒስትሩ አመራር ለዓለም ትምህርት ሊሆን ይገባል ሲሉ አክለዋል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
Gabina VOA. Let's cross boundaries together.
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። ምሁራን በኢትዮጵያ እየተካሄደ ላለው ለውጥ መሳካት የበኩላቸውን እንዲያደርጉ ፕሬዚዳንት ሳህለ ወርቅ ዘውዴ ጥሪ ያቀረቡ። ጉዟችን በስሜት ሳይሆን በእውቀት እንዲመራ ማስቻል አለባችሁ ብለዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡበትን አንደኛ ዓመት መነሻ ያደረገ የፓናል ውይይት በሸራተን አዲስም ተጀምሯል። የተገኙትን ውጤቶችን የዘረዘሩ ጽሁፍ አቅራቢዎችና ተሳታፊዎች ይህ መድረክ የራሱ የዛሬ ዓመት የሚቻል አልነበረም ብለዋል። እስክንድር ፍሬው ተከታዩን ዘገባ አድርሶናል።
በጠቅላይ ሚኒስትሩ የአንድ አመት ጉዞ ላይ ትናንት የጀመርነው እንቀጥላለን። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን መምራት ከጀመሩ እነሆ አንድ አመት ሊሞላቸው ነው። ይህንን አስመልክቶ ጽፈት ቤታቸው ያዘጋጀው የፓናል ውይይትም ነው ዛሬ በሸራተን አዲስ የተጀመረው። መድረኩን በንግግር የከፈቱት የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ በተለይ ለምሁራን ጥሪ አቅርበዋል። አራት አይነት አስተዋጽኦዎች ማድረግ እንዳለባቸው ነው ያብራሩት። አገሪቱ የምትጓዝበትን መንገድ ማሳየት እንዳለባቸው ወይም አብርሆት እንዲኖር መስራት እንዳለባቸው ነው እንደ መጀመሪያ ነጥብ የጠቀሱት። ሁለተኛ ሲሉ የተቀሰሱት ደግሞ የሐሳብ ለለና እንዲኖር ማድረግን ነው። የጉልበት ዘመን ሊያበቃ ይገባል በሚል ፕሬዝዳንቷ ቀሪዎቹንም ዘርዝረዋል።
ሶስተኛው የውይይት ባህል ማስለመድ ነው። በመከራከር በመወያየት በመደራደር ማስረጃና መረጃ በማቅረብ በምክንያት ዊትነታቸው ነገሮችን በመተንተን የሚያምንና የሚያሳምን ማህበረሰብ መፍጠር ይኖርብናል። ከነውጥ አደባባይ የሐሳብ መድረክን የሚመርጥ ከሐሜት ግልጽነትን ከሴራ ፊት ለፊት መጋፈጥን የሚመርጥ ማህበረሰብን ማዳበር ይኖርብናል። አራተኛው ሂስ የማቅረብን ጥበብ ማስለመድ ነው። መንግስት የፖለቲካ ፓርቲዎች፣ ቡድኖች፣ ተቋማት፣ ልሂቃን፣ ማህበረሰቦች ወዘተ የሚሰሯቸውን ስህተቶችና ጥፋቶች የሚገጥሟቸውን ድክመቶችን፣ ጉድለቶችን አንጥሮና አበጥሮ ለማሳየት የሚያስችለን የሂስ ባህል ማስለመድ ይገባናል።
የኢትዮጵያ የዲሞክራሲ ጉዞ ታሪካዊ ዳራና ወቅታዊ ተግዳሮት በሚል ርዕስ ገለጻ ያደረጉ ምሁራንም በአገሪቱ የተጀመረውን ለውጥ የአንድ አመት ጉዞ ዳሰዋል። የፖለቲካ ሳይንስ ተመራማሪና መምህር ዶክተር ሰሚር ዮሱፍ ያሁኑ ለውጥ የመጣው ማህበራዊ ኃይል በመነሳሳቱ መሆኑን ጠቁመዋል። አሁን በአገሪቱ ያለው መንግስት መራሽ ለውጥ መሆኑን በማስተዋወስም የቀጨጨ ሲቪክ ማህበረሰብ ከመኖሩ ጋር እንደ አንድ ተግዳሮት ሊቆጠር እንደሚችል ተናግረዋል። በራሱ በመንግስት ውስጥ ያለው የውስጣዊ ወጥነት ክፍተትም ሌላው ተግዳሮት መሆኑን የጠቀሱት ዶክተር ሰሚር ተግዳሮት ሲሉ የጠቀሱት ሌላው ነጥብ ያለፈው 27 ዓመት ውርስ ነው። ለ27 ዓመታት የቆየው አምባገነን መንግስት ውርስ በራሱ ችግር እየፈጠረ መሆኑን ያብራሩት
አምባገነናዊ ውርስ አገራት ሽግግር ሲያካሂዱ ያለፈ ታሪካቸው አወላልቀው አብሯቸው ለተወሰነ ጊዜ ይጓዛል። ስለዚህ አሁን እናያቸው የብሔር ግጭቶች፣ የፓርቲና የሀገረ መንግስት መጣመር፣ ሌሎች የተለያዩ ተግዳሮቶች ባለፉት ዘመናት ያሳለፍናቸው ታሪካችን፣ በተለይ ደግሞ በቅርብ ጊዜ 27 ዓመት ያሳለፍ አምባገነን ስርዓት ታሪካችን ጥላውን እያጠላብን በአሁኑ ሰዓት እንደሆነ የምናይበት ሌላ መስክ ይሆናል እያስባል።
በኢትዮጵያ ለ27 ዓመታት የቆየው አምባገነን መንግስት በተቃርኖዎች የተሞላ እንደነበርም ዶክተር ሰሚር አብራርተዋል።
አንደኛ ዴሞክራሲን በሰፊው የሚሰብክ ስርዓት ነበር፣ በተግባር ላይ ግን የለበትም። የብሔር ብሔረሰቦችን መብት በሰፊው የሚያውጅ ስርዓት ነበረ፣ በተግባር ላይ እጅግ የተማከለ ሴንትራላይዝድ የሆነ ስርዓት ነበር። በሬቶሪክ ደረጃ እድገትና ለውጥን ልማትን እጅግ የሚሰብክ ስርዓት ነበረ፣ በተግባር ላይ ግን የሀብት ስርጭት ላይ ከፍተኛ ልዩነት ያስከተለ መዋቅር የዘረጋ ስርዓትም ነበር። ስለዚህ በተቃርኖች የተሞላ ስርዓት በመሆኑ ቅሬታዎችን፣ ግሪቫንሶችን ኢንቴንሲፋይ ያደረገ ኮምፕሊኬትድ ያደረገ ስርዓት ነበር የተወለደው። ስለዚህ ይሄ በስትራክቸራል ሩት ኦፍ ግሪቫንስ ነው፣ የቅራኔ መዋቅራዊ መንስኤ አድርገን ልንወስደው እንችላለን።
ምሁሩ በዚሁ ማብራሪያቸው ተቃርኖ ሲሉ የገለጹትን ይህንን ነጥብ ጨምሮ ለውጥ እንዲመጣ ያደረጉትን ሁኔታዎች ዘርዝረዋል። የዛሬው መድረክ በመቶዎች የሚቆጠሩ ሰዎች የተጋበዙበት፣ ከሁለተኛ ደረጃ ትምህርት ቤት ተማሪዎች እስከ አንጋፋ ምሁራን ድረስ የተገኙበት ነው። የአሜሪካ ድምፅ ያነጋገራቸው አብዛኛዎቹ ተሳታፊዎች የዶክተር አብይ የአንድ ዓመት ጉዞ ተስፋ ሰጪ ተግባራት የተከናወኑበትና ስኬታማ መሆኑን ያምናሉ። ከራዲካል አካዳሚ ትምህርት ቤት የመጣው የ12ኛ ክፍል ተማሪ ቅዱስ ዮሴፍ ከነዚህ አንዱ ነው።
በፓርቲ ደረጃ ለጣል መጣም ቅድም እንደተባለው ነገር ግን ራሱ ያለው ነው ኢህአዴግ ነው። ነገር ግን ፍሪደም ኦፍ ስፒች ምን ነው በትልቁ ልታይ የሚችለው ከአንድ አመት በፊት ይሄ መድረክ ሊዘጋጅ አይችልም ነበረ። ከአንድ አመት በፊት እኔ ምን ቃለ መጠይቅ ለመስጠት ልፈራችል ነበር ማለት ነው። እና በፍሪደም ኦፍ ስፒች ደረጃ ትልቅ ለውጥ መጥቷል ብዬ አስባለሁ።
ሌላ ሀሳብን በነጻነት መግለጽ
የመግለጽ ላይ ማለት ነው። ያው በአብዛኛው እስካሁን ያየነው ለውጥ ይሄን ነው። በርግጥ ወደፊት ደግሞ የበለጠ ለውጦች እንዳለ ምክንያቱም አሁን ፓርላማ ውስጥም የመሳሰሉት ነገሮች ያው ስቲል ተመሳሳይ ነው። ነገር ግን አሁን በበለጠ ፍሪደም ኦፍ ስፒች ነው የመጣው ለውጥ ይያስባለሁ።
ወደ አንቺ ልምጣ። ስምሽን እና ከየት ምርቤት እንደመጣሽ ነገር ይሄ
ስሜ ሩት ኃይሉ ባላለሁ የመጣሁት ከካቴድራል ስኩል።
ስንት ያክፍል ተማሪ ነሽ? ስንተኛ ነው የወጣሽው? እንግዲህ የተመረጣችሁበትን መስፈርት ለማወቅ ነው በዛው።
11 ያክፍል ተማሪ ነኝ። የወጣሁት ከባች አንደኛ ነው።
ከባች አንደኛ ማለት ለአድማጮች ግልጽ ነው ማለት
the highest average from all students ከሁሉም ከ11 ያክፍል ተማሪዎች እንዳለ highest average እንደሳው።
ስለዚህ ከ11ኛ A B C ምናምን ከነሱ ሁሉ ማለት ነው።
አዎ ከሁሉም ከሶስቱም ክላስ average highest ነው።
እሺ ለሱ የጠየቅኩትን ጥያቄ ላስቀድምና ወይም ተከለል ካላስተያየትሽ ልነሳና ከዚህ መድረክ ምን ተማርሽ አንቺ? ምን አልሽ? ቁጭ ብለሽ ስለ ኢትዮጵያ ፖለቲካ ይሄ ሁሉ ሐሳብ ሲንሸራሽ ጽሁፎችም ቀርበዋል እንግዲህ ጥያቄዎችም ነበሩ። ምን ግንዛቤ አገኘሽ ከሱ ልነሳ?
ከግንዛቤ አንጻር በጣም መሰራት ያለበት ጉዳይ ነው። ሁላችንም መጠቃልናል እሱ ብሎታል። መንግስት ብቻ አይደለም ሁላችንም እንደወጣትም እንደተማሪም እንደሴትም ሆነ ሁሉ መስራት ያለበት ነገር ነው። ሁሉም ስራ መስፈርት ያሉትም መስራት አለባቸው እና ይሄ ችግር አሁን መቀረፍ የሚችለው
ምን ማለት ችግር ማለት እንግዲህ አገሪቱ ውስጥ ያሉ የፖለቲካ ችግሮች ያሉ ግጭቶች እነሱ ማለት ነው።
እነሱ መቀረፍ የሚችሉት በመነጋገር ነው እንጂ እንዲሁ በጥል ወይም በመጠላላት ምናምን የሚሆን ነገር አይደለም። አንድ ላይ ቁጭ ብለን አውርተን የትኛው ለሀገራችን ይሻላል በመወሰን ነው እንጂ በሌላ ነገር ቢሆን አይመስለኝም።
ሌላ ጥያቄ ተመሳሳይ ጥያቄ ነው የምጠይቅሽ። እሱ እንደጠየቅኩት ዶክተር አብይ አህመድ ወደ ስልጣን ከመጡ አሁን የኢትዮጵያ ጠቅላይ ሚኒስትር ከሆኑ አንድ አመት ይሞላቸዋል። መጋቢት 24 ቀን አንድ አመት ይሞላቸዋል። የማክሰኞ ሳምንት ይመስለኛል። ምን ለውጥ ታየ በኢትዮጵያ ውስጥ? ምንድነው ምን አስገኙ ዶክተር አብይ በአንድ አመት ውስጥ?
አንዱን ብሎታል እሱ ፍሪ ስፒች ነው። በጣም በከተማ አንጻር
ሐሳብን በነጻነት መግለጽ ማለት ነው።
አዎ እሱ ነው። እና በከተማ አንጻር ብቻ ሳይሆን በትምህርት ቤትም በጣም እንሰራበታለን። ይሄ ኮንቨርሴሽኖች እንደዚህ በፖለቲካ አንጻር ምናወራቸው በእኛም አለ በያንግስተሮቹ በእኛ እድሜ ያሉትም ያወሩታል በነጻነትም ያወሩት። እና ሌላ ነገር ደግሞ የኤርትራና ኢትዮጵያ ማታረቅ ይሄ የሁለቱ ሲኖዶሶችን አንድ ማድረግ በጣም
ኦርቶዶክስ ሲኖዶስ ለሁለት ተከፍሎ የነበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ማለት ነው።
አዎ ሁለቱን አንድ ላይ በማድረግ በጣም ብዙ ስራ ይሰራ ይመስለኛል።
በዛሬው መድረክ ላይ የተለያዩ ምሁራንና ታዋቂ ሰዎች ጽሑፎች አቅርበዋል። ሰፋ ያለ ውይይትም ተካሂዷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በሱሉልታ ከተማ ቤት ሰርተው የሚኖሩ የከተማ አስተዳደሩ ቤታቸውን በአንድ ሳምንት ውስጥ እንደሚፈርስ አስጠንቅቆ ይፈርሳሉ ያላቸው ቤቶች ላይ የቀለም ምልክት ማድረጉን ገለጹ። በሌላ በኩል የኦሮሚያ ብሔራዊ ክልላዊ መንግስት ደግሞ ስራው ህግን የማስከበር በመሆኑ ህጋዊ ሰነድና ማስረጃ ያላቸው ባለይዞታ ማስረጃቸውን ማቅረብ ይችላሉ ብሏል። ሙክታር ጀማል በተከታዩ ዘገባ ይዳስሰዋል።
በሱሉልታ ከተማ የተለያዩ ቀበሌዎች ባለፈው 4-5 ዓመታት ቤት ገንብተው የሚኖሩ ሰዎች አሁን ህገወጥ ተብሎ ሊፈርስብን ነው በማለት ስጋታቸውን ገልጸዋል። አብዛኛዎቹ መሬቱን ከአርሶ አደሮች መግዛታቸውንና ሌሎቹ ደግሞ የአርሶ አደር ልጆች መሆናቸውንና የወላጆቻቸው ይዞታ ላይ መገንባታቸውን ይናገራሉ።
ከገበሬ ገዝተን ቢያንስ 4 ዓመታችን 3 ዓመታችን ነው እና ትናንትና 7 ሰዓት በኋላ መጥተው ቀቡ። ዶክመንት ደግሞ ስናስገባ የሱሉልታ መታወቂያ እንጂ የአዲስ አበባ መታወቂያ አይሰራም እየተባል የት እንደምንሄድ ግራ ገብቶና ያለን ነው።
እርስዎ የአዲስ አበባ መታወቂያ ነው ያሉት?
አዎ የአዲስ አበባ ነው ያለን።
የአሜሪካ ድምፅ ያነጋገራቸው ሰዎች በገዙት ይዞታ ላይ የህጋዊነት ሰነድ ይሰጠናል ብለን ለረጅም ጊዜ ተስፋ በማድረግ በአካባቢው ልማት ላይ ስንሳተፍ ቆይተናል ይላሉ። አሁን ግን ቤታችን ሊፈርስ ምልክት ተደርጎ በቀጠሮ ነው ያለነው ሲሉ ተናግረዋል።
የምሬት ቦታ ነው እና ቦታው በቃ አይነካም የሚል ነበር ተስፋ የተሰጠ እና አሁን አካባቢ ሁሉንም ነው የተቀባው። ያው ፓርክ ያለ ሁሉ ነው የተቀባው። አጠቃላይ ኦሮሞ አማራ የሚል እንትን የላቸውም። ዝም ብለው በቃ መደዳ ነው ሁሉንም አጠቃላይ ነው የቀባው።
በሱሉልታ ከተማ መንግስት ካሳ ከፍሎበት ለሆስፒታል፣ ገበያና ሌሎች የህዝብ ልማቶች ታቅዶ የተቀመጡ መሬቶች ናቸው በወረራ የተያዙት ይላሉ የሱሉልታ ከተማ ከንቲባ ወይዘሮ ሮዛ ዑመር። በዚህ መሰረት ከ14,000 እስከ 15,000 የሚጠጉ ቤቶች በህገወጥ መንገድ መገንባታቸውንና ህግ በማስከበር ሂደት ውስጥ ቤቶቹን ማፍረስ ብቻ ሳይሆን በመንግስት መዋቅር ውስጥ ያሉ እጃቸው ያለበት ሰዎችና ህገወጥ ደላሎች ተጠያቂ የማድረግ ስራ እየተሰራ መሆኑን ነው ወይዘሮ ሮዛ ዑመር ለአሜሪካ ድምጽ የተናገሩት።
ህገወጥ ቤቶች እንደሚፈርሱና ጊዜ ደግሞ መስጠት ስላለብን ንብረታቸውን እንዲያነሱ፣ ከዚህ በተጨማሪ ደግሞ በሱሉልታ ከተማ የመሬት ወረራ ነው ያለው። ከተማዋ ፕላን አላት። በፕላኑ ላይ ያሉት ቤቶች በፕላኑ ይቀጥላሉ። በፕላን ላይ የሌሉት ቤቶች ደግሞ ፈርሰው ከተማው በፕላን ከተማውን ማስተዳደር ስላለበት ይህንን ከህዝብም ጋር ውይይት ያደረግንበትና በምክር ቤታችንም ውሳኔ አስተላልፈን እየሰራን ያለበት ስራ ነው ያለው።
ወይዘሮ ሮዛ አሁን የሚያነሱልኝ በፕላን ውስጥ የሌሉ ፈርሰው የሚል ነው። ሰሞኑን ግን በተለያዩ ሚዲያዎች የሚነገረው በሱሉልታ የሚፈርስ ቤት የለም ብለዋል ወይዘሮ ሮዛ የሚሉት ስለሆነ ሌላ ውሳኔና የሀሳብ ለውጥ አምጥቶ ነው ማለት ነው የእናንተ አስተዳደር? ምንድን ነው ከዚህ ቀደም ሲወራ የነበረውና አሁን የሚሉ ልዩነቱ?
የውሸት ፕሮፓጋንዳ ነው ብለው ጥሩ ነው። የሚፈርስ ቤት የለም ማለት ይሄ ሁሉ የህገወጥ ቤቶች እና የመሬት ወረራ እየተካሄደ የከተማ መስተዳደሩም የኔም በግሌም አቋም አይደለም፣ የመንግስታችንም አቋም አይደለም። ህገወጥ ሁሌም ህገወጥ ነው፣ ይፈርሳል። ስለዚህ አይፈርስም የሚባል ነገር የለም። ባይፈርስማ በአንድ ሳምንት ውስጥ አፍርሱና ንብረታችሁን ከላዩ ላይ አንሱ። ይሄን ካላደረጋችሁ ደግሞ የከተማው መስተዳደር የራሱን እርምጃ ይወስዳል የሚለውን የአንድ ሳምንት ጊዜ ገደብ ሰጥቶ የሚፈርሱ ቤቶችን ምልክትም አድርጎበት ደብዳቤም የሰጠበት ሁኔታ ነው ያለው። ስለዚህ ይሄ ምንም የሚሸረሽረውም ነገር የለም።
የኦሮሚያ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ አድማሱ ዳምጠው ለአሜሪካ ድምፅ እንደገለጹት የክልሉ ምክትል ፕሬዚዳንት ወይዘሮ ጠይባ ሀሰን ከትላንት በስቲያ ከለገጣፎ ቤት ከፈረሰባቸው ነዋሪዎች ጋር መወያየታቸውን ገልጸው በስራ ሂደቱ ላይ ስህተት ካለ እንደሚታረምና መረጃ አለኝ የሚሉ ወገኖች መረጃቸውን እንዲያቀርቡ በውይይቱ ላይ መገለጹን ተናግረዋል። አቶ አድማሱ በማከልም የህግ ማስከበሩ ስራ ለድርድር የማይቀርብ መሆኑን ወይዘሮ ጠይባ መናገራቸውን አስታውቀዋል። የክልሉ መንግስት ባለፉት 2 ዓመታት በ25 የክልሉ ከተሞች ውስጥ ከ36,000 በላይ ህገ ወጥ ቤቶች ላይ የህግ ማስከበር ስራ መስራቱንና በጥልቅ ተሐድሶ ወቅት በህገ ወጥ መሬት መሸጥና ገበሬዎችን በማፈናቀል ወንጀል የተገመገሙትን ጨምሮ ከ7,000 በላይ አመራሮችና ተባባሪዎች ላይ መንግስት የተለያዩ ደረጃ እርምጃዎችን መውሰዱን አስታውቀዋል። ቅሬታ አለኝ ለሚሉ አካላትና ህግን በማስከበር ሂደት ላይ የሚፈጠር ችግር ካለ ችግሩ የሚፈታበትን መንገድ መንግስት ማዘጋጀቱን አቶ አድማሱ ገልጸዋል።
ለህብረተሰቡ ለላቀ ውጤት እንዲውል እየተሰራ ባለው ህግን የማስከበር ስራ ህጋዊ መረጃ አለኝ የሚል የልማት ኮሚሽን ሆነ ሌሎችም ጥያቄዎች የሚያነሱ አካላት ካሉ ያላቸውን ሰነድ ማቅረብ እንደሚችሉ፣ ይሄ ሰነድ የሚያቀርቡበት ደግሞ ኮሚቴ መቋቋሙን እና ሆኖም ግን በጥቅሉ ህገወጥነትን መከላከል መስፈርቱ ህገወጥን መከላከልና የህግ በላይነትን ማረጋገጥ ብቻ እንደሆነ ግንዛቤ ተደረጉ አላንዳች አድሎ ሳይደረግበት ማንም በህግ ብቻ ተገዢ ሆኖ መኖር እንዲችል ከመግባባት እንዲደረስና ችግሮች ካሉ በኮሚቴ እንደሚፈተሽ ነው ከስምምነት ተደርሶ የተለያዩ።
ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርን ለዘገባው እናመሰግናለን። ተከታዩ ዘገባችን ከትላንትና የቀጠለ ነው። የሶማሌ ብሔራዊ ክልላዊ መንግስትን ከኦሮሚያና ከአፋር በክልል በግጭት ምክንያት ተፈናቅለው በድሬዳዋ እና በሶማሌ ክልል የሰፈሩ 665,000 ተፈናቃዮችን በቋሚነት ለማስፈር መጀመሩን የተመለከተ ይሆናል። አዲስ ቸኮል ነው ዝርዝሩን ያጠናቀረው።
የሶማሌ ክልል አደጋ ስጋት ስራ አመራር ቢሮ ኃላፊ የሆኑት አቶ መሐመድ ፋታ በተለይ ለቪኦኤ እንዳስታወቁት በሶማሌ ክልል የሚገኙትን 665,000 ተፈናቃዮች በክልሉ አቅምና ከሌሎች ተባባሪዎች ጋር በመተባበር ሊያሰፍር አቅደዋል። ከነኚህ ተፈናቃዮች መካከል አብዛኞቹ ከድንበር አካባቢ የተፈናቀሉ በመሆናቸው የአካባቢው ሰላም ሲረጋገጥ ወደ ቦታቸው የሚመለሱ ናቸው ብለዋል። ከኦሮሚያ ክልል የተፈናቀሉትን ግን በክልሉ ውስጥ በቋሚነት ሊያሰፍሩ ማቀዳቸውን አቶ መሐመድ ተናግረዋል። ችግሩ ፖለቲከኞች የፈጠሩት እንጂ በህዝቦች መካከል የተፈጠረ አይደለም ያሉት አቶ መሐመድ ክልሉ አስቀድሞ የፌደራል መንግስትን ሳይጠብቅ በራስ አቅም ተፈናቃዮችን ለማቋቋም አቅዶ ሲንቀሳቀስ መቆየቱን ይናገራሉ።
ከኦሮሚያ ውስጥ የተፈናቀሉ ሰዎች ደግሞ ምናልባት በፍላጎታቸው መሰረት የማይመለስ የማይፈልጉ ከሆነ ሶማሌ ክልል ውስጥ እንዲሰፈሩ ይደረጋል። እሱም እቅድ አውጥተናል። በእቅዱ መሰረት 22 የተለያዩ አካባቢ አደንስታይ አድርገን እዛ አካባቢ እንዲሰፈሩ ነው የሚደረጉ። ሶማሊያ ክልል ውስጥ ሆኖ ሰባት ዞኖች ውስጥ የተለያዩ አካባቢ አደንስታይ አድርገናል። ማለት በጎሳ መሰረት የራሱ ጎሳ ያለውን አካባቢ እንዲሰፈር ነው የሚደረጉ። ለምሳሌ ድሬዳዋ ውስጥ የተፈናቀሉ ሰዎች አሉ። ከኦሮሚያ 22 አካባቢ የተፈናቀሉ ናቸው። ረሺ ናቸው። ሁለት ሰባት አመት አካባቢ ነው የነበሩት። እነሱ በብዛቱ ከሴት ዞን ናቸው። ግማሹ ደግሞ ከረርና ከሌሎች አካባቢ የመጡ ናቸው። መጀመሪያ ዙር ለነሱ ያስቀመጥነው እቅድ አለ። 600 ቤት እንድንገነባ እና እነሱ እዛ አካባቢ እንዲሰፈሩ ይደረጋሉ። ያው እቅዱ በዚህ ሳምንታት ውስጥ የሚጀመር ነው።
በአሁኑ ሰዓት ግን በሀገር አቀፍ ደረጃ የተቀናጀ እቅድ ለማዘጋጀት በጋራ እየሰራን ነው ይላሉ።
በፌደራል ደረጃም ደግሞ አዲስ እቅድ ወጥቷል። የተፈናቀሉ ሰዎች ያሉበት አካባቢ ክልሎች ጋር ሆኖ ፌደራል መንግስትና ክልሎች አብሮ ሆኖ የተፈናቀሉ ችግር ለመቅረፍ ውይይት ተደርጎ እቅድ የተወጣበት ሁኔታ ነው ያለው። ያው በእቅዱ መሰረት ያው ከክልሎቹ ያወጡትን እቅድ አብሮ ሆኖ ይቀናጃል። የሁለት ክዳንድ ላይ ይደረጋል። እሱም ከፌደራል የሚመጡ ባለሙያዎች አብረን ሆነን ነው ግዶን ግራውንድ ምንፈጽሙ። እሱም በዚህ ሳምንታት ውስጥ ይጀምራል። ለአሁን እኛ የወሰድነው ግን ወደ 4.9 ቢሊዮን የሚል በጀት ነው። ከፌደራል ጋር ተነጋግረን ፌደራሉ ፈንድራይዚንግ እያደረጉ ነው። በእኛ በኩልም ደግሞ ፕሬዚደንት 600 ለድሬዳዋ እና ለጅጅጋ አካባቢ ያሉትን አንደኛ ዙር እነሱ እንዲሰፈሩ ነው የሚደረገው። እሱ አንደኛ ዙር ነው። ግን የፌደራል እቅዱን አሁንም ስለመጣ ሁለቱም አብሮ ሆኖ ብንጀመርን ሊሆን ይችላል።
በቀጣይ ከድንበር አካባቢ የተፈናቀሉትን ሳይጨምር 20 ሺ አባወራዎችን ከፌደራል መንግስትና ከሌሎች ረጂዎች ጋር በመተባበር ለማስፈር መታቀዱን አቶ መሀመድ ፋታ ይናገራሉ። ባቢሌ አካባቢ የሚገኘው ዋናው የተፈናቃዮች ጣቢያ ነዋሪ የሆኑት አቶ ሀምዲ አሊ ሀጂር ቤት ሰርቶ የማቋቋሙ ሀሳብ ጥሩ ቢሆንም ከዚያ መቅደም ያለባቸው ሌሎች መሰረታዊ ፍላጎቶቻችን ግን አስቀድመው መሟላት አለባቸው ይላሉ።
እኔ የምኖረንም የነበር ነው ምዕራብ አረርጌ ዳሮ ለቦ ወረዳ። ምንም እስካሁን ዝም ብሎ ነው እያመላለሱት ያሉት እንጂ ከዛ እንደውም ሰው ከማሰሩ በፊት የሚቀድሙ ነገሮች አሉ።
ምን ለመስ
አሁን ህዝቡ ራሱ በጣም አትስት ነው። እንግዲህ እንትን ንብረቱ ሁሉም ነገር ተዘርፎበት ባዶ እጁ ነው እና ምግብ ራሱ እና ውሃ ራሱ በደንብ እያገኘ አይደለም። በጣም ችግር ላይ ናቸው እና ሕክምና የሚያገኙ ሰዎች አሉ። እንግዲህ ሰው በአንድ ላይ ብዙ ሆኖንት ሲሆን የተለያዩ በሽታዎች ራሱ ይሆናል። ያ ችግር ነው አሁን በጣም እያስቸገራቸው ያለው እና ብዙ ሰውም በራብ ራሱ በጣም ሰው እየተቸገረ ነው።
ለአሜሪካ ድምፅ አዲስ ቸኮል ከድሬዳዋ።
አዲስን እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። ቤንሻንጉል ጉምዝ፣ አሶሳና ኦሮሚያ ምዕራብ በወለጋ ዞኖች አዋሳኝ ቦታዎች ተፈጥሮ የነበረውን ግጭት ለመፍታት የእርቅ ስነ ስርዓት መካሄዱ ታውቋል። የእርቅ ስነ ስርዓቱ ግጭቱ ከተፈጠረ ወዲህ 5ኛው ሲሆን እስካሁን የተካሄዱት ውጤት ማስገኘት መጀመራቸውም በስነ ስርዓቱ ላይ ተገልጿል። የተፈናቀሉ ዜጎች ወደ ቤት ንብረታቸው መመለስ መጀመራቸውን የክልሎቹ የጋራ ሰላምና ልማት ማስተባበሪያ ጽህፈት ቤትም አስታውቋል። ናኮር መልካ ከባምባሲ ተከታዩን ዘገባ አጠናቅሯል።
በባምባሲ ከተማ ከስድስት ወራት በፊት ተፈጥሮ በነበረው ግጭት ንብረታቸው ወድሞባቸው እንደነበር ለቪኦኤ የተናገሩት ወይዘሮ ፋንቱ ቂጤሳ እርቅ ከሁሉም ነገር ይበልጣል ይላሉ።
ይሄስ ድርጊት መጀመሪያው ሲጀመር በቤቴ ላይ ነው፣ በድርጅቴ ላይ ነው የተደረገው። ያ ሲደረግ ከ40-45 በላይ በሚሆነው ግለሰብ ነው ይሄ ሁሉ የተደራጀልን። ንብረት ብቻ ሳይሆን ህዝቡም ተጎድቷል። ደንበኛ እጁም ተሰብሯል። የተፈነከታለ፣ የተሰበራለ፣ የደማለ፣ የቆሰለ ይባላል። ንብረቱን የጣለዋለ ከ80 ሺ የበለጠ ነው የኔ ንብረት የወደሙ። ያንን ሁሉ ትቻለሁ እኔ ደግሞ ለእግዚአብሔር ይቅር ይበለን፣ ይቅር ይበላቸው። ለእነሱ ሳያውቁም አውቁም ያደረጉ ካሉ ይቅር ይበላቸው እግዚአብሔር ብዬ ትቻለሁ። ይቅር ለእግዚአብሔር ቤተኩት ጠይቆኛል። ካሳም አልፈልግም፣ እኔ ካሳም አልፈልግም፣ ትቻለሁ። እርቁን በጣም ደስ ብሎኛል።
ከቁንዳላ ተሳታፊ የሆኑት አቶ ዩኑስ መሐመድ የኦሮሞና ቤኒሻንጉል ጉሙዝ ህዝቦች ለዘመናት ተከባብረው አብረው የኖሩበትን የመቻቻል እሴት ለመሸርሸር የሚደረገውን ማንኛውንም ሴራ እንደማይቀበሉ በመግለጽ በተካሄደው እርቅ ሰላማችንን አንድ ላይ ተጠብቀን እንኖራለን ብለዋል። ሌላው የባምባሲ ተሳታፊ አቶ አልማዶ አሲላ እርቁ እንዳስደሰታቸው በመግለጽ ይበልጥ እንዲሰምር መደረግ አለበት የሚሉትን ያብራራሉ።
ሰላም ሰላም እንለው ሰላም ዋጋው የሚያቆሰው ይለ ልቤ ላይ የነበረ ነገር ዛሬ ጀመረ አንስቻለሁ። መጥፎ ነገር ለአገር አይሆንም፣ ለልጄም አይሆንም፣ ለአገሬም አይሆንም እምል ተሳሳብ። የሰላም ዋጋ ይሄ ነው። ሁላችንስ ያለን መጥፎ ነገር የምናስበው እሺ ትደምታለን። አሁንኛ ኮረቤት ታበሌ ጋር እዚህ መንዲ ወረዳለ፣ በዚህም የቆንዳላ ወረዳለ፣ በዚ ወረዳለ፣ ባምሲ ወረዳለ። ይሄ ይከፋፈላል ማለት እኮ እኔ በህልም ራሱ ይመጣል ብለ አላስቀመጥኩም። ስለዚህ አሁን ይሄ ስራ የመንግስት ስራ ብቻ ማለት እኛ ስራ መሆን አለበት። የትክክለኛ እርቅ አድርገን በአንገት በላይ ብቻ የማይሆን እርቅ መሆን አለበት። በጥሩ ሁኔታ ሰላሙ መቀበል አለብን። እስ ያለ ህዝብ ታች ያለ ህዝብ ራሱ ይሄ ነገር እንድማርና የኮንፈረንሱ አላማና የሰላሙ አላማ ህዝባችን ማስጨበጥ አለብን።
የምዕራብ ወለጋ አስተዳዳሪ ተወካይ አቶ ዘሪሁን ተክሌ ሁለቱም ህዝቦች ከጉርብትና ባለፈ ሁኔታ በደስታና ችግር ጊዜ አብረው ያሳለፉ በመሆኑ ያለፈውን በደልና ቁርሾ ማሰብ ትተው አብረው የመኖር እሴታቸውን ለማስቀጠል እርቁ እንደሚረዳ ገልጸዋል። የተፈናቀሉ ዜጎችን ለማቋቋምና ወደ ቤት ንብረታቸው እንዲመለሱ የግጭቱ ተሳታፊዎችን ለህግ የማቅረቡ ተግባርም ይቀጥላል ብለዋል። የቤኒሻንጉል ጉሙዝ ጸጥታና ሰላም ግንባታ ቢሮ ምክትል ኃላፊ ኮማንደር አብዱላዚዝ መሐመድ በክልላቸውም ሰላም እንዳይኖር አድርገዋል የተባሉ ግለሰቦች ቁጥጥር ስር መዋላቸውን ገልጸው አሁንም ያለውንም ሆነ የሚመጣውን ትውልድ መልካም ነገሮችን ማውረስ አለብን በማለት መልእክት አስተላልፈዋል። የሁለቱ ክልሎች የጋራ ሰላምና ልማት ማስተባበሪያ ጽህፈት ቤት ኃላፊ አቶ ተሾመ ደሳለኝ እርቀ ሰላሙ መካሄድ ከጀመረ ይህ አምስተኛ መሆኑን ጠቅሰው ከ40,000 በላይ ተፈናቃዮች ወደ ቤት ንብረታቸው ተመልሰዋል ብለዋል። ይህ ተግባር ዘላቂ እንዲሆን መሰራት አለበት የሚሉትንም እንዲህ ያብራሩታል።
የፌዴራል መንግስት በሰላም ሚኒስቴር አማካኝነት ከፍተኛ እንቅስቃሴ እያደረገ ነው። ቡድኖችን እያዋቀረ ወደ ተፈናቀለው ማህበረሰብ እየላከ ነው። የመመለሱ ስራ እየቀጠለ ነው ማለት ነው። ችግሩ በጣም ውስብስብ ነው። ግጭቱ ከፍተኛ ጉዳት አስከትሏል፣ መፈናቀልን። አሁን ኦልሞስት ግጭቱ ቆሞ የነበረው ሰላምና ልማት ወደ ቦታው እየተመለሰ ይገኛል። ይሄ ስራ ይቀጥላል። እስከ ጎጥ፣ እስከ ቀበሌ፣ እስከ ቤተሰብ ድረስ የሰላም ስራዎች ይቀጥላሉ። የሰላም እሴት ግንባታዎችን
መያዝ የነበረባቸው ሳይያዙ ቀሩ። ለዛ ነው አብዛኛው ሳይመለስ ቀረ የሚሉም ቅሬታዎች አሉና በዛ ዙሪያ
አብዛኛው ቁጥጥር ስር ገብቷል ማለት ይቻላል። በቁጥር መግለጽ ቢያስቸግርም ተጠርጣሪ ከ75% በላይ በእኔ እምነት ቁጥጥር ስር ገብቷል። ይሄ የነበረው ግጭት ጉዳት አስከፊ ስለነበረ የተፈናቀሉ ዜጎች ስጋት አለባቸው። ይሄ ደግሞ እውነት ነው። ካላቸው ስጋት አንጻር ነው እንጂ እነዚህ የቀሩት ሰዎች ብቻ ይሄ የጠፉ ሰዎች እንዳይመለሱ አድርጓል የተባለ ምክንያት ብዙም ተጨባጭ ሎጂካልም አይደለ። የተወሰነ ሊያመልጥ ይችላል፣ ሽፍታ ሊኖር ይችላል። ግን ይህ ሁሉ ማህበረሰብ የተፈናቀለው እነዚህ ሽፍቶች ይከለክላሉ ማለት አስቸጋሪ ነው። ሊያደርጉ የማይችሉ አሁን የማስመለሱ ሂደት በጣም በስፋት ቀጥሏል።
አስተማማኝ ሰላም ከሰፈነ በኋላ አዋሳኝ ቦታዎች ላይ የሚኖሩ የሁለቱንም ህዝቦች ተጠቃሚ የሚያደርጉ የልማት ስራዎች የሚሰሩ ይሆናሉ ሲሉም አስታውቀዋል። ለአሜሪካ ድምፅ ናኮር መልካ ከባምባሲ።
እንግዲህ አድማጮች የዛሬው የጋቢና ቪ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያብሮ ነበረ። በነገው ምሽት ከሳምንቱ በመራረጥናቸው ፕሮግራሞች ተመልሰን እንገናኛለን። ለዛሬ ደህና ደሩ። መልካም ጉዞ። ሳሚዳን ለጥቂት ደቂቃዎች አብሯችሁ ይቆያል። Sancho que afila el Memphis Para tan los caras Que bracacho ya está un teñan Se la menara pisa teñan Ya de vete si un de Hasta soy ascarre Tala tu chispe gunacho Ule mi amera miro Pasaba bien senti no penan Ani nachi me di caranan Se me tenem carmes terra chanlas Me pele con tan calas Anda chai el mar on the We'll be right back.
kun Radio Sagale Americati.